የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ሰኞ ግንቦት 5 2011 ዓ.ም ተመረጠ ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀመርን። ለምሽቱ ከያዝናቸው ፕሮግራሞቻችን ጥቂቶቹን እናስተዋውቃችሁ።
የሀገር ውስጥ መፈናቀል በጊዜ መፍትሄ ካላገኘ፣ በህፃናት ላይ እየደረሰ ያለው ስነ ልቦናዊና አካላዊ ጉዳት በጊዜ መፍትሄ ካልተበጀለት ለመላው ሀገር የሚተርፍ ጦስ እንደሚመዝ በህፃናት ላይ የሚሰሩ የረድኤት ድርጅቶች እያሳሰቡ ነው።
ግጭት በተነሳ የተፈናቀሉ ልጆች እንደሌሎች የእድሜ እኩያቸው መማር ሲችሉ የቤዚክ የሆነውን የሰው ልጅ መፍት ተለጥፈው ከትምህርት ገበታ ውጪ ሆኖ ሲታይ ግጥን የሚነካ ነገር ነው።
የህፃናት አድን ድርጅት የሰብአዊ እርዳታ ከፍተኛ አስተባባሪ ሮባ ሃላክ ናቸው። ሙሉ ዘገባውን ከዜና በኋላ ይዘን እንመለሳለን።
በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ፣ በዋሽንግተን ዲሲ፣ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያን ጊዮራን ጋር የመተዋወቂያ ምሽት አዘጋጅተው ቅዳሜ ዕለት የኤምባሲውን በር ክፍት አድርገውት ውለዋል።
ብዙ ስራ ስለሚጠብቃት ዜጎቻችንን ይበልጥ ከሚያሰለች ጆሮ ጮው ከሚያረግ የኑሯችን የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጣን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ተጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያድርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬን ኑጣ
እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ቅንብሮች ይዘን አብረናችሁና መሻለን የሙዚቃ ግብዣም ይኖረናል።
ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ቻይና ዩናይትድ ስቴትስ ለወሰደችው እርምጃ ምላሽ ከአሜሪካ ወደ ቻይና በሚላኩት በ60 ቢሊዮን ዶላር የሚገመቱ ዕቃዎች ላይ ቀረጥ እንደምትደነግግ አስታውቃለች። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ 200 ቢሊዮን ዶላር በሚገመቱ ወደ አሜሪካ በሚላኩ ሸቀጣሸቀጥ ላይ ቀረጥ ከፍ በማድረግ እርምጃ ከወሰዱ በኋላ ቻይና ያጸፋ ምላሽ የሰጠችው በ300 ቢሊዮን ዶላር በሚገመቱ ዕቃዎች ላይ ቀረጥ እንደሚጨምሩ ታውቋል። የቻይና የገንዘብ ሚኒስቴር ባስታወቁት መሰረት ከ5-25% የሚሆነው የቀረጥ ጭማሪ እንደ አውሮፓውያን አቆጣጠር ከመጪው ሰኔ 1 አንስቶ ከ18 ቀናት በኋላ ማለት ነው ተግባራዊ ይሆናል። የቻይና ምላሽ የዩናይትድ ስቴትስ የብቻዋ እርምጃና የንግድ ተከላካይነቷን ኢላማ ያደረገ ነው ትላለች ቻይና።
የስዊድን አቃቢያነ ሕግ በዊኪሊክስ መስራች ጁሊያን አሳንጅ ላይ ተመስርቶ የነበረውን ያስገድዶ መድፈር ክስ በአዲስ መልክ እየከፈቱ መሆናቸው ታውቋል። ኤቫ ማሬ ፐርሰን የተባሉት አቃቢያ ሕግ ክፍል ምክትል ስራ አስኪያጅ ዛሬ ለጋዜጠኞች በሰጡት መግለጫ አሁንም አሳንጅ የወሲብ ጥቃት ፈጽሟል በሚል ለመጠርጠር የሚያስችል ሁኔታ አለ ብለዋል። አሳንጅን በአዲስ መልክ መጠየቅ ያስፈልጋል ሲሉም አክለዋል። ባለስልጣኑ አያይዘውም ይህ ሁኔታ ታዲያ ተጠርጣሪውን ከብሪታንያ እንዲላክ ያስችላል ብለዋል። ነገር ግን ወደ ስዊድን ወይንም ወደ ዩናይትድ ስቴትስ የመላኩን ጉዳይ የምትወስነው ብሪታንያ ናት ብለዋል። የዊኪሊክስ ዋና አዘጋጅ ክሪስቲያን ራፍሰን በሰጡት መግለጫ አስገድዶ የመድፈሩን ክስ እንደገና መክፈቱ አሳንጅ ከክሱ ንጹሕ መሆኑን ለማሳየት እድል ይከፍትለታል ብለዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ብራስልስ በሚገኘው የአውሮፓ ህብረት ዋና ጽህፈት ቤት ደርሰዋል። በአውሮፓ በሚያደርጉት ጉብኝት የመጀመሪያው ነው ተብሏል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሞርጋን ኦርታጉስ ዛሬ በሰጡት መግለጫ ፖምፒዮ የኢራን እስላማዊ ሪፐብሊክ ከቅርብ ጊዜያት ወዲህ ስለምትወስዳቸው የዛቻ እርምጃዎችና ስለምትሰጣቸው መግለጫዎች ለመነጋገር ከአውሮፓ ሀገሮች ጋር በብራስልስ ይገኛሉ። የውጭ ጉዳይ ሚኒስትሩ ከወገኖቻችንና ከአጋሮቻችን ሀገሮች ጋር በቅርብ መስራቱንና በመካከለኛው ምስራቅ እንዲሁም በዓለም ዙሪያ የጋራ ጥቅማችንን መጠበቁን ለማረጋገጥ መስራት ይቀጥላሉ ሲሉ አስታውቀዋል።
በተባበረው የአረብ ኤምሬቶች ጠረፍ ትናንት ማለዳ ላይ በሁለት የሳውዲ አረቢያ ታንከሮች ላይ ተፈጸመ በተባለው ያሻጥር ጥቃት በቀላሉ የማይገመት ጉዳት ደርሷል ስትል ሳውዲ አረቢያ ከሳለች። ደረሰ ስለተባለው ጥቃት በዝርዝር የተገለጸ ነገር የለም። ከታንከሮቹ አንዱ ወደ ዩናይትድ ስቴትስ ንዳጅ ዘይት ለማጓጓዝ ራስ ታኑራ ወደ ተባለው የሳውዲ አረቢያ ወደብ ያመራ እንደነበረ የሀገሪቱ የኢነርጂ ሚኒስተር ተናግረዋል። ዩናይትድ ስቴትስ ዛሬ ማለዳ በተባበረው የአረብ ኤምሬቶች ጠረፍ ላይ መርከቦችን ኢላማ ያደረገ የአሻጥር ተግባር ይፈጸማል የሚል ማስጠንቀቂያ አሰምታ ነበር። ማስጠንቀቂያው የተሰማው በዩናይትድ ስቴትስና በኢራን መካከል ከፍተኛ ውጥረት ባለበት ወቅት ነው።
አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ቀጥታ ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። በቀዳሚው ዘገባችን መፈናቀል የሚያስከትለውን ጣጣ የተመለከተ ዘገባ ይኖረናል። በሀገራት ውስጥ በሚፈጠር የሀገር ውስጥ መፈናቀል ላይ ትኩረቱን አድርጎ በምህጻሩ IDMC የተሰኘ ተቋም ከሰሞኑ ባወጣው ሪፖርት እስከ አውሮፓውያኑ ታህሳስ 31 2018 ዓመተ ምህረት ባለው ጊዜ ውስጥ በተደረገ ቆጠራ ኢትዮጵያ ውስጥ ወደ 3 ሚሊዮን የሚጠጉ ዜጎች በግጭቶች ምክንያት ከቀያቸው እንደተፈናቀሉ ይፋ አድርጓል። ግጭትና መፈናቀሉ ሁሉንም የህብረተሰብ ክፍሎች የነካ ቢሆንም በይበልጥ ደግሞ ጉዳቱን ያሳረፈባቸው በህፃናትና ሴቶች ላይ ስለመሆኑ የረድኤት ድርጅቶቹ በተደጋጋሚ አስገንዝበዋል። የተባበሩት መንግስታት ድርጅት የህፃናት አድን ድርጅት ወይም ዩኒሴፍ ያለፈው የአውሮፓውያን አመት ጥቅምት ላይ ይፋ ባደረገው ሪፖርት 1.5 ሚሊዮን ኢትዮጵያውያን ህፃናት ከቀያቸው የመፈናቀል ክፉ እጣ እንደገጠማቸው ይፋ አድርጓል። ይህ ሁኔታ በህፃናት ላይ ያደረሰ ያለው ስነ ልቦናዊና አካላዊ ጉዳት በጊዜ መፍትሄ ካልተበጀለት ለመላው ሀገር የሚተርፍ ጦስ እንደሚመስ በህፃናት ላይ የሚሰሩ የረድኤት ድርጅቶች እያሳሰቡ ነው። ከነዚህ ድርጅቶች መካከል አንዱ የህፃናት አድን ድርጅት የተሰኘው ተቋም ነው። ከተቋሙ ባለሙያዎች ጋር ቆይታ ያደረገው ሀብታሙ ስዩም ግጭቶች በኢትዮጵያውያን ህፃናት ላይ እየፈጠሩት ስላለው ዘርፈ ብዙ ጫና ጠይቆ ተከታዩን ዘገባ አዘጋጅቷል።
ግጭት በብረታባቸው የኢትዮጵያ ክፍሎች ለሚኖሩ ህፃናት የሰላም ናፋቂ መዝሙር ከሁሉ ጊዜው በላይ ትርጉም የሚኖሩ ይመስላል። የሰላም እጦት፣ የግጭቶች መደራረብ ከበርካታ የልጅነት ስጦታዎቻቸው ከልጅነት መብታቸው ጋር አቆራርጧቸዋልና በሰላም ምክንያት ህፃናቱና ቤተሰቦቻቸው የተጠለሉባቸውን ስፍራዎች ሲቃኙ ለባጁት የሴቭ ዘ ቺልድረን ከፍተኛ ሰብአዊ እርዳታ አስተባባሪ ሮባ ሐላኬ ያለፉት 2-3 ዓመታት ፈታኝና አሳዛኝ አመታትም ነበሩ።
ግጭት በተነሳ የተፈናቀሉ ልጆች እንደሌሎች የእድሜ ኩያቸው መማር ሲችሉ ነገ ብራይት ፊቸርን ማየት ሲችሉ ያንን እድል አጥተው በግጭት ተፈናቅለው የቤዚክ የሆነውን የሰው ልጅ መብት ተነጥቀው ከትምህርት ገበታ ውጪ ሆነው ብታይ ግድን የሚነካ ነገር ነው።
የተባበሩት መንግስታት የህፃናት መርጃ ድርጅት ባለፈው የአውሮፓውያን አመት መጀመሪያ ላይ ይፋ እንዳደረገው በግጭቶች ምክንያት ጎጆ ቀልሰው ከሚኖሩበት ስፍራ ለመፈናቀል ከተገደዱ ወደ 3 ሚሊዮን የሚጠጉ ኢትዮጵያን መካከል ግማሹ ህፃናት መሆናቸውን ይፋ አድርጓል። እነዚህ ህፃናት በእያንዳንዷ ቀን የሚጋፈጡት ችግርና ክፉ ገጠመኝ ከብዙ እድልና መብቶቻቸው የሚነጥል አይነት ነው። በሴቭ ዘ ቺልድረን ድርጅት ውስጥ በህፃናት ጥበቃና ፍልሰት ክፍል ኃላፊ የሆኑት ወይዘሪት ጽዮን ተፈራ እንደነገሩን በመፈናቀሉ ምክንያት ህፃናቱ በመልካም ትዝታና እንክብካቤ ሊሞላ የሚገባውን የልጅነት ዘመናቸውን እየተነጠቁ ነው።
ጠቅለል ካለው ብንጀምር አጠቃላይ የሆነ ይሄ ቤዚክ ወይም መሰረታዊ የሆኑ ፍላጎቶች አሉ ህፃናት የምግብ፣ የአልባሳት፣ የመጠለያና ትምህርት የማግኘት የመሳሰሉት የሕክምናን የማግኘት ሁኔታዎች አሉ። እዛ ላይ ብዙ ጊዜ ሕጻናት ያንን ድጋፍ የማግኘታቸው ሁኔታ እንደሚቀንስና ለተለያዩ ችግሮች እንደሚጋለጡ ያሳየናል ጥናቶች። ከዛ በተጨማሪ ሕጻናት ትምህርት ገበታ ላይ የመግባታቸው ሁኔታ ያንሳል። በተለይ መፈናቀል ሁኔታ ከተፈጠረ ከትምህርታቸው ይጓደላሉ ማለት ነው። ከሱ በተጨማሪ ጠቅለል ያለው ሌላው ነገር ብናይ በተለይ ደግሞ የመፈናቀል ሁኔታ ከግጭት የተነሳ ከሆነ ህጻናት ብዙ አይነት ቫዮለንስ ወይም ጸብነት ያላቸው የተለያየ ግጭቶችን ያሉ ያ በራሱ ህጻናቱ ላይ የሚፈጥረው የሳይኮሎጂካል ችግር አለ። ዲስትረስ ሊፈጥር ይችላል እና ሳይኮሎጂካል ሳፖርት ይፈልጋሉ ማለት ነው። ኤክስትሪም ሲሄድ በዛ ውስጥ እንግዲህ የከፋ ሲሆን ሞትንም ሊያዩ ይችላሉ። ሰዎች እርስ በርስ የሚጋጩበትን ሁኔታ ላይ ይችላሉ።
ህጻናቱ የሚጋፈጧቸው ችግሮች እኒህ ብቻ አይደሉም። ውሃና ምግብን የመሰሉ ጊዜ የማይሰጡ ነገሮችን ለማግኘት ከተጠለሉበት ቦታ ርቀው ሲማስኑ፣ ጠለፋና ወሲባዊ ጥቃትን ለመሰሉ የስነ ልቦናና አካል ስብራትን ለሚተው ችግሮች ዳግመኛ እንደሚጋለጡም ኃላፊዋ አክለው ነግረውናል። መሰል ችግሮችን የሚጋፈጡ ልጆች በአራቱም የሀገሪቱ አቅጣጫዎች ይገኛሉ። ሰሜን፣ ደቡብ፣ ምዕራብና ምስራቅ ኢትዮጵያ የተቀማ ልጅነትን በየቀኑ የሚያስተውሉ ስፍራዎች ሆነዋል። አቶ ሮባ ሀላክ ተፈናቃዮች የሚገኙባቸውን ዋና ዋና ስፍራዎች ያስታውሱናል።
ግሪጎሪያን ካሌንደር ከሰፕተምበር 2017 ጀምሮ ነው በሶማሌና በኦሮሚያ ክልሎች መሀል በተነሳው ግጭት ወደ 1 ሚሊዮን ሰው በተፈናቀለበት ጊዜ ጀምሮ በተለያዩ የኢትዮጵያ ክልሎች ሰዎች ሲፈናቀሉ አይተናል። አሁን ባለን መረጃ በኦሮሚያ በባሌ ዞን እንዲሁም በምስራቅና ምዕራብ ሐረርጌ ዞን በቦረና በወለጋ ተፈናቃዮች ይገኛሉ። እንዲሁም በአማራ በሴንትራል አማራ እና ኖርዝ ጎንደር አካባቢ ተፈናቃዮች ይገኛሉ። እንዲሁም በቤንሻንጉል ጉሙዝ ክልል በደቡብ ክልል ደግሞ በገዲዮ ዞን እና እንዲሁም በምስራቅ እና ምዕራብ ጉጂ ዞኖች ተፈናቃዮች ካምፕ አድርገው የሚገኙበት ቦታዎች ናቸው። በጥቂቱ
በህፃናቱ ላይ የሚደርሰው የዕለት ተዕለት ሰቆቃ በህፃናቱና ቤተሰቦቻቸው ላይ ብቻ የሚቀር አይደለም ሲሉ የሚያስታውሱት ባለሙያዎቹ፣ ችግሩ የበለጠ ተንሰራፍቶ የተጨማሪ ሚሊዮን ህፃናት ተስፋ እንዳይመክን መደረግ አለበት የሚሉትን መላም ይመክራሉ። በሴቭ ዘ ችልድረን ድርጅት ውስጥ የህፃናት ጥበቃና ፍልሰት ክፍል ኃላፊ የሆኑት ወይዘሪት ጽዮን ተፈራ ችግሩ በተወሰኑ ወገኖች ጥረት ብቻ የሚሽር አይደለም ይላሉ።
ይህንን ለአንድ አካል ብቻ የምንተው ነገር ነው ብለን አናስብም። ህጻናትን ደህንነት ለመጠበቅ ሁሉም የራሱ ኃላፊነት እና ተቀናጅቶ መስራት ያለበት ሁኔታ አለ። ሁሉም ስልዛ ላይ መንግስት አለ፣ ያው በዋና አስፈጻሚነት በሀገሪቱ ውስጥ ያለውን ፖሊሲዎች፣ ስትራቴጂዎቹን፣ ህጋትን፣ የተለያዩ ነገሮችን የማስፈጸም መንግስት ቢሆንም ከዛ በተጨማሪ ግን ማህበረሰቡ ኃላፊነት አለበት። በዋናነት ማህበረሰቡ ነው የሚያውቀው ያለውን ችግር። ማህበረሰቡ ነው ደግሞ ለዛ መፍትሄ ማምጣት ይችላል ብለን የምናምነው።
ቀስ በቀስ መዘርጋት ያለባቸው ብልሃቶች እንዳሉ ሆነው አጣዳፊ ሰብአዊ ድጋፍ መቸር አለበት ሲሉ የሚያሳስቡት ደግሞ የድርጅቱ ከፍተኛ ሰብአዊ እርዳታ አስተባባሪ አቶ ሮባ ሀላክ ናቸው።
የሰብአዊ እርዳታዎች ባሉበት ማግኘት ይኖርባቸዋል። የሰብአዊ እርዳታዎች መቀጠል አለባቸው። ጎን ለጎን ደግሞ የተለያዩ ክልል አመራሮችም ሆነ የፌደራል መንግስት ኦልሬዲ የጀመረውን የሰላም እና የእርቅ ፕሮሰስ አፋጥ ነው ሰዎቹ ወደ ቀያቸው ተመልሰው በሰላም እንዲኖሩ ማድረግ መቻል ይኖርበታል። ባሉበት ቦታ ደግሞ የሚገባቸውን የሰብአዊ እርዳታ እንዲያገኙ መንግስት ካሉት የሰብአዊ እርዳታ ድርጅቶች ጋር በመተባበር አስፈላጊውን የሰብአዊ እርዳታ ማቅረብ አለበት።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ተክለ አሜሪካ ራ ጋቢና
ቪኦኤ። በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ፣ በዋሽንግተን ዲሲ፣ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያንና ትውልድ ኢትዮጵያን ጊዮራን ጋር የመተዋወቂያ ምሽት አዘጋጅተው ቅዳሜን የኤምባሲውን በር ክፍት አድርገው ትሏል። እዚህ ኤምባሲ ለመጀመሪያ ጊዜ ገባው የሚል አስተያየት ከሚሰጡ ተሳታፊዎች አንስቶ ብዙ ሰዎች በዝግጅቱ ላይ ታድመዋል። ብዙ የቤት ስራ አለብን ያሉት አምባሳደር ፍጹም ወሬ አቁመን ወደ ስራ መግባት አለብንም ብለዋል። ስለ ኢትዮጵያ የሰላም ሁኔታ ተጠይቀውም በእርግጠኝነት የሰላሙ ሁኔታ ይመለሳል ብለዋል። ዝግጅቱን የተከታተለችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች።
ዝግጅቱ በተለያዩ የሃይማኖት አባቶች ጸሎት አስጀምረው ወደ መድረክ የወጡት አምባሳደር ፍጹም አረጋ የኢትዮጵያን ኤምባሲ ማስተዳደር ኃላፊነት ተቀብለው በጀመሩ በአንድ ወር ውስጥ ከኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ወይም ዲያስፖራ አባላት ጋር በአካል ለመተዋወቅ በመቻላቸው ደስታቸውን ገልጸው የቤተሰብን ሰላም በመጠየቅ ነበር ንግግራቸውን የጀመሩት።
ደህና ናችሁ ልጆች? ቤተሰብ ሁላችሁ ደህና? በጣም ተወልደታችሁ።
ኤምባሲው ቤታችሁ ነው። ከዚህ በኋላ እንደፈለጋችሁ መታችሁ የምትወያዩበት በጋራ የምታስቡበት ነውና የቀደመው ጊዜ ተመልሶ እንዳይመጣ በጋራ መስራት አለብን ሲሉ ማሳስበዋል። ለማህበረሰቡ በውጭ የሚገኘው በአገር ውስጥ ላለው ማህበረሰብ አስተዋጽኦ ለማበርከት የሚቻልበት መንገድ ነው ያሉትን ነጥቦችም ዘርዝረዋል። በአገዋ በመዋለ ነዋይ ፍሰት፣ በትረስት ፈንድ፣ በሙያቸው እንዲሁም በተለያዩ ጉዳዮች በውጭ የሚገኙት ማህበረሰብ ወደ ኢትዮጵያ አገልግሎት መስጠት እንደሚችሉ፣ ያም ካልሆነ ደግሞ እዚህ ባሉበት ደስ ብሏቸው ኑሯቸውን አቃንተው መኖር እንዲችሉ በጋራ መስራት አለብን ብለዋል። ከውይይቱ በኋላ ከተነጋገሩ በኋላ በአጭር የቪኦኤ አማርኛ የፌስቡክ ገጽ ላይ አነጋግሬያቸው ነበር። ይህንኑ ጠቅሼ እናንተ በውጭ ከሚገኘው ማህበረሰብ የጠየቃችሁት አለ፣ እናንተስ ምን ታረጋላችሁ ብያችኋለሁ። በጋራ እስከሰራን ድረስ ብዙ ነገሮችን ልንለውጥ እንችላለን ብለዋል። እንደው በግል ኢትዮጵያን እንዴት ነው የሚያስቧት ብዬ ጠይቂያቸው ነበር። እሳቸውም በመዋለ ንዋይ ወይም በንግድና ኢኮኖሚ ላይ መስራት ይጠበቅብናል ብለዋል።
ኢትዮጵያ የዛሬ 40-45 ዓመት በጣም የሚገርም የኢንዱስትሪያላይዝ ጎዳና ይዛ ነበር። በመሃል በብዙ በደርግም እንደገና ከዛ በኋላም የተሻለ መስራት የቻለን ብዙ የቀሩ ነገሮች አሉ። አንድ ሀገር እድገቱ የሚለካው በህዝቦቿ ውስብስብ ምርቶችን በማምረት አቅም ላይ ነው። ካሁን በፊት ጂዲፒ ነበረ መለኪያ ተደርጎ ሲወሰድ የነበረው። የኢኮኖሚ እድገት ሲባል አጠቃላይ የሀገሪቱ ምርት ነበር የሚወሰደው። ከዛም ደግሞ ጂዲፒ ፐር ካፒታም ይወሰዳል። የድህነት መቀነስም ብዙ ነገሮች እንደመመዘኛ ሂውማን ዴቨሎፕመንት ኢንዴክስ በሚልም ይወጡ። አሁን ግን የደረስንበት ደረጃ በአለም ገበያ ላይ ከፍ ያለ ዋጋ እና ዳይቨርሲፋይድ የሆኑ ምርቶች አምርቶ የድርሻውን መወጣት የሚለውን ከሱ አንጻር ብዙ ስራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጭው ከሚያረግ ምንም ነገር ጠብ የኑሯችን የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያድርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬ እንውጣ። ይሄን ደግሞ ማድረግ የሚያስችል የሚያስደንቁ ልጆች አሏት እዚህ ሀገር ቤትም። ስለዚህ ይሄን በማድረግ ሀገራችን በጣም ታላቅ እንድትሆን ማድረግ እንችላለን። በጣም ብዙ ምቹ ሁኔታዎች አሏት። ስለዚህ ይሄንን የውስጥ ካፓሲቲ እንችላለን ብለን የመነሳትና ከዛም ደግሞ የመቻል አቅማችንን እያሳደገን በስራ ውስጥ ማለት ነው።
ንግድና ምጣኔ ሀብት ላይ ትኩረት ካደረግን መቀየር እንችላለን የሚል እምነት አላቸው። በዚሁ በቀዳሚው ምሽት ላይ የአዲስ አበባ ከተማ ከንቲባ ታከለ ኡማ አዲስ አበባ ከተማን ለማቅናት ይቻል ዘንድ ለልምድ ልውውጥ እዚህ ዩናይትድ ስቴትስ ውስጥ መሆናቸውን እና ጠቅሰው በዚሁ አጋጣሚ በተዘጋጀ ዝግጅት ላይ ቢገኙና ኢትዮጵያንና ትውልደ ኢትዮጵያን ማህበረሰብን ቢያዩ መልካም በመሆኑ በአጋጣሚ እንደተገኙ ገልጸው በዛ ለተሰበሰበው ኢትዮጵያ ከራስቱናት አዲስ አበባ ከተማችሁናት በጋራ እንስራ ብለዋል። ለዚህም ለስራ የሚያግዝ አንድ ውሳኔ ላይ መድረሳቸውን ለተሰብሳቢዎቹ ጥቆማ ሰጥተዋል።
ለዚህ ሀገር ላላችሁ ኢትዮጵያውያን ብቻ የሚሰራ ኦፊስ ዴዲኬትድ እናደርጋለን። ለምን እንደሆነ ዘመናዊ ወደ ከተማ አስተዳደር ስትመጡ የኛ ቢሮክራሲ እንዳግዳችሁ ስለሚፈልግ ነው። የጋራ ከተማችሁ
በዚህ በዩናይትድ ስቴትስ በዋሽንግተን ዲሲ እና አካባቢዋ ዝግጅቶች ሲሰናዱ ከነበረው ወጣ ያለ ነበር። የኢትዮጵያ ኤምባሲው ዝግጅት ወንበሮች አልነበሩም። በአዳራሽ ውስጥ የነበሩት ሰዎች ቆመው በቀጥታ ከአምባሳደር ፍጹም አረጋም እንዲሁም ከአዲስ አበባ ከተማ ከንቲባ ታከለ ኡማ ጋርም በቀጥታ እየተገናኙ ውይይት ሲያደርጉ ነበር። በኢትዮጵያ ኤምባሲ የዲያስፖራ ዘርፍ ሚኒስትር አማካሪ የሆኑት አቶ ደመቀ ሽፈራውን ይህ ዝግጅት ለምንድን ነው የተዘጋጀው? ከዚህ ቀደም ከነበሩት ምን የተለየ ሁኔታ አለው ስል ባጭሩ ጠይቄያቸው ነበር።
በተለያየ የሙያ አደረጃጀት፣ የኮሚኒቲ አደረጃጀት እንዲሁም የቢዝነስ ሰዎች ጋር ፎርማል የሆነ ዌልካሚንግ ሴረሞኒ ነው። እንኳን ደህና መጡ ለማለት ነው። ኔትወርኪንግም ጭምር ነው የኛው። የቢዝነስ ልውውጥ የሚደረግበት ቢዝነስ ካርድ ልውውጦችን ያደርጋሉ፣ ይተዋወቃሉ። እሳቸውንም የመጡት እንግዶች ይተዋወቃሉ። ስለዚህ ወደፊት የሚኖረውን የስራ ግንኙነት ምክንያት ማድረግ ልክ እንደ ቢቱቢ ብለን እንደምናስበው አይነት ፕሮግራም ነው እና ለየት የሚያደርገው ይህኛው የኔትወርኪንግ ስራ ለመስራት ጭምር ነው።
አምባሳደር ፍጹም አረጋ ከመምጣታቸው በፊት እዚህ ኤምባሲ ውስጥ አውቀሃለሁ፣ ይሄ ኤምባሲ ኢትዮጵያኖች እንደዚህ ገብተው የሚስተናገዱበት እርስ በርሳቸው የሚያወሩበት አልነበረም። ከዛ ቀደም ነበርክና እስቲ ልዩነቱን ንገረን።
በጣም ጥሩ፣ ትክክል ነሽ። ከዛ በፊት እኛ እንግዶችን የምንጠራ ነበር ነው፣ ያው በኢንቪቴሽን ነው፣ በጥሪ መልክ በፖሊስም ጭምር አቆመን ነበረ። እሱ ነገር አሁን ቀርቷልኝ። እናመሰግናለን ለውጥ ላመጡ ሰዎች፣ በተለይ ከክቡር ጠቅላይ ሚኒስትራችን የአሜሪካን ሀገር ጉብኝትና ከለውጥ በኋላ ኤምባሲያችን ክፍት ነው። ሁሉም ኢትዮጵያውያን ይመጣሉ፣ ይጎበኙናል። ከዚህ በፊት እኛ ቅደን እኛ ጠይቀን ነበር የምንሰራው፣ አሁን ግን ተጠይቀን ነው። እንደምታየው እሁድ ለእሁድ ቢዚ ነን፣ እዚህ ነው የምንውለው ኦልሞስት። ስለዚህ በጣም ደስተኞች ነን፣ ብዙ ሰው ይመጣል፣ በራችን ክፍት ነው። አሁንም ኑ እናገለግላቸዋለን፣ እባካችሁ ኑ።
የግል አስተያየትህን ልጠይቅ። እንዳልከው ፖሊስ አቁመን ነው፣ በሩ ዝግ ነበር ብለሃል እና በግልህ እንደ አንድ ሰራተኛ ምን ስሜት አለው እንደዚህ አይነት በሩ ክፍት ሆኖ ከማህበረሰብ ጋር ተገናኝቶ መስራትና በርን ዘግቶ መስራት ምን አይነት ስሜት አለው ሁለቱ?
ስሜቱ በእውነት ለመግለጽ ትንሽ ይከብዳል። እኔ በእውነት በኢትዮጵያ ኤምባሲ ስራ ከጀመርኩበት ጊዜ ጀምሮ ሙሉ ስራ ሰራሁ ብዬ መናገር የምችለው ባለፉት አንድ አመት ጊዜ ነው። እኔ በጣም ደስተኛ ነኝ። ብዙ ወገኖችን ሰር በማድረጌ ደስተኛ ነኝ። ደስታዬ ወደር የለውም። እንደ አንድ ዜጋ እኔም ጭምር ነው ነጻ የሆንኩም። ተገቢውን አገልግሎት መስጠቴ ክብር ይሰማኛልና እጅግ በጣም ደስተኛ ነኝ። ሲሆን
የሙሉን ዝግጅት በፌስቡክ ገጻችን እንዲሁም በድረ ገጻችን ላይ ማግኘት ትችላላችሁ። ወደ ተከታዩ ዘገባ እንለፍ።
ትናንት እናቶች በመላው ዓለም ሲወደሱ ውሏል። ቀጣዩ ዘገባችንም ይሄን ቀን ታሳቢ አድርጎ ስለ እንጀራ እናት የተሰናዳ ነው። ዘገባው ወደ ባህር ዳር ይወስድናል። ዘጋቢያችን ደግሞ አስቴር ምስጋናው ናት።
ራኦል ጎንፋ እባላለሁኝ። እንጀራ እናት መጥፎ እንደሆኑ ነው፣ ባላቸው ልጅ በጣም እንደሚበድሏቸው ነው የምንሰማው። ግን ሁሉም እንደዛ ማለት ደግሞ አይደለም።
በእኛ ማህበረሰብ እንጀራ እናት እንጀራ አባት ሲባል ያው ከእናት ከወላጅ ያነሰ የምትንከባከብ ተደርጎ ነው የሚወሰደው እና በብዙም ስናይ ደግሞ እንደው ዘፈናችንም እኮ አለ፣ ቆጠኛ ደች እንጀራ እናቴ፣ ነጻነትን የምትሰጥ እናት ነች። እንጀራ እናት ደግሞ ሲሆን ቁጥጥሩ የሚበዛ የሚደረጉ ነገሮች አሁን እንደ ልጅ ሊደረግልሽ የሚገባውን እናት እንደምታደርገው ተንሰፍስፋ ወይንም ደግሞ ቋጥራም ደብቃም እንደምታደርግ ሁሉ የእንጀራ እናት ያንን አታደርግም። በተለይ ደግሞ ልጆች ሲኖራት ወይም ልጅ ሲኖራት ለልጇ የማድላት ነገር ይኖራል፣ እንደዚህ አይነት ነገር እና እንጀራ እናት የተሰጣት ስም መጥፎ ነው። በቃ እንደ በዳይ ፍቅር እንደማትሰጥ እንደዛ ተደርጎ ነው። እውነትም ደግሞ አንዳንድ ጊዜ ታያለሽ። ግን በጣም ደግሞ ደግና አርሆሆችም ደግሞ አሉ። እንደውም እንዳደራ ልጅ አድርገው ነው የሚወስዱትና በሰማይ ያስጠይቀኛል። በጣም የሚያከብዱ በአብዛኛው ግን ምንም ዝም ብዬ ነው እንጀራናት ብለሽቲ የሚመጣልኝ ክፉ ሴት ልጅ።
ወይዘሮ ፀሐይ አብዲ ይባላሉ። የባህር ዳር ከተማ 03 ቀበሌ ነዋሪ ናቸው። ወይዘሮ ፀሐይ ከ28 ዓመት በፊት ነበር ከአቶ አህመድ መሐመድ ጋር ትዳር የመሰረቱት። አቶ መሐመድ ታዲያ ልጅ የለኝም ብለው ነበር ወይዘሮ ፀሐይን ያገቧቸው። ወይዘሮ ፀሐይ እቤት ሲገቡ ግን 5 ልጆችን ነው ያገኙት። ከአምስቱ ደግሞ መነሳትም መቀመጥም የማይችል ያልጋ ቁራኛ የሆነ አንድ ልጅ አለ። ቤተሰቦቻቸው ትዳሩን ቢቃወሙም ወይዘሮ ፀሐይ ግን ተስማምተው ለመኖር ወሰኑ። የአራት አመቱን ህፃንና ያልጋ ቁራኛ የሆነውን የእንጀራ ልጃቸውን መሐመድን ለ28 አመታት አስተማሙ።
እንደዚህ ሆኖ ተኝቶ ያገኘሁት እንደዚህ አርጌ አሳደኳቸው። በቃ ይገለውን ማጥቤ እንጀራ ማብልች ራስን ለጥች በቃ ብርጭቆ አርጌ ህጹ ላይ ቁጭ አርጌ ሲያቅተው አዲያዳሪ ታቅፌ አዳሪ ነው ማወጣው። ሲጫወት ይቆያ ከቤት ያምጥቼ ደግሞ አገባዋለሁ።
የንግድ ስራ እየሰሩ ያስተዳድሯቸው የነበሩ ባለቤታቸውም ከ11 አመት በፊት በሞት ተለዩዋቸው። ከዚህ በኋላ ኑሮ ፈተና ቢሆንም ያደራ ልጅ ነው በማለት መንከባከባቸውን ይበልጥ አጠናክረው ቀጠሉበት።
አሁን እሱ አይንሽ ጠፍቷልኝ አይሆንልሽም እንግዲህ ይሄ መሄድ አለብኝ ሲለኝ አለቅስበታለሁ። አትሄድም አይቻልም አባቱ አደራ መብላት ግም ነው።
በጉርብትና ለ32 አመት አብሬ ኑር ያለው ያለቻ ራጂያ መሐመድ መወለድ ቋንቋ ነው ትላለች።
ስላልወለደችው እንጀራ ጋር ልትበት ትችላለች። እንግዲህ በቃ ከልጅነት እስካሁን ማውቅ እሷ ነው የምታሳድገው። አሁን ባለው ሂደት አብረን ነው የምንኖረው። ስንኖርም እንደዚህ ሆኖ በቃ አብሮ ሆኖ ማንንም ማግዛት ነገር የለም። እሷ ናት የምታነሳ የምትጥለው። ግን አላህ ዋጋዋን ይክፈላት። እዛው ላይ ነው ይሄ ሳይመጣ እዛው ላይ ነው ካካ የምታስብለው ሽንቱን የምትቀበለው እዛው ነው ሳለም ሰው የምታጥበው። አሁን ከደረሰ ራሱ ድብጡ የምታጸዳለት እሷ ናት። ይሄ ያላ ነው ዋጋውን የሚከፍለው እንጂ እሷ አይደለችም። አሁን ግን ተጠቃች። የሚገርምሽ ነገር ጥርሱን ታየዋለሽ የወለቀ እሷ እና እሱ ተያይዘው ስታነሳ ስትጥል ነው አብረው ይወደቃሉ። አቅም እያቃታት ሄደ። እሱም እየተጎዳ ነው እሷም እየተጎዳች ነው። እሷ አላቀበውን ሰጣት ነው እንጂ እሱን ማንንም አሁን አንቺ በቀሪ ማንሳት አትችል ሰውነቱ። ስለዚህ እና የሁለቱ ማንንም ምንም የሚተካ በወላጅ የሚተካ ነገር አይደለም። ያላህ ስጦታ አላት። እሱ
ስለ እንጀራናቱ መልካምነት ሰዎች ሲናገሩ መሐመድ ምንም እንኳን ቃላት አቀላጥፎ መናገር ባይችልም በተሳሰረ አንደበቱ ሲቃይ ያነቀው እንዲህ ይላል።
አጥሞ ሪዳ ካታ አላውንስ ብለካታ አልወድ
ብለካታ አልፈልግም ወዲያታለሁ እናቴ ናት።
መወለድ አለ
መወለድ አይደለም።
መሐመድ አሁን የ32 አመት ወጣት ነው። ዘመኑን በሙሉ ያለ ሰው እርዳታ አይንቀሳቀስም። ሳይሰለቹ የሚያነሱ የሚያስቀምጡት እንጀራናቱ ዛሬ ጉልበታቸው እየዛለ አይናቸው እየደከመ ነው። ይህንን ያዩ የባህር ዳር ከተማ ወጣቶች ለመቄዶንያ አረጋውያንና አምሮ ህመማን መርጃ ማዕከል መሐመድን እንዲቀበለው አመቻችለት። ከሰሞኑ ታዲያ ያ ለ28 አመታት ያህል በደስታ ሳይሆን በመከራ በምቾት ሳይሆን በጉስቁልና የተሳሰረው የእንጀራናትና የእንጀራ ልጅ ፍቅር በአጸደ ነፍስ ሳይሆን በስጋ ሊለያዩ ግድ ሆነ።
አይን አቃተ ደከማይ ሁሉ ማቃተ አለም ትጠይኛለሽ እኔ ሰው ፈዳለሁኝ አይደክ መሰላቅቶ ሰላሊ አላቃተኝም ደግሞ እኔ ሊወጣብኝ አልፈልግም። እኔ
ይሄኔ ሁለቱም ድምፅ አውጥተው አነቡ።
አስቴርን ለዘገባዋ እናመሰግናለን። እንግዲህ አድማጮች የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
አብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። kun raadiyoo sagalee ameerikaati.